ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ክሳቸው ከተቋረጠ መካከል በሙስና ወንጀል በተለይም ከሜቴክ ጋር በተያያዘ ለተወሰኑ ከሰብአዊ መብት ጥሰት ጋር የተጠረጠረው ነገር ግን የአመራርነት ሚና የሌላቸው የተወሰኑ አካላት ከሰኔ 15 ቀን 2011 ዓ.ም ከፍተኛ አመራር ግድያ ጋር ተጠርጥሮ ጉዳት እየታየ ያለው ተወሰነ ከስዳማ በንሻንጉልና የሶማሌ ክልል ግጭት ጋር በተያያዘ የተወሰኑ ክሳቸው እንዲቋረጥ የተደረገበት ሁኔታ ነው ያለው።
በፌዴራል ጠቅላይ አቃቢ ሕግ የኮሚኒኬሽን ጉዳዮች ጽሕፈት ቤት ዲሬክተር አቶ ዝናቡ ቱኑ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ገና ከጅምሩ መንግስት እንደዚህ አይነት ሰዎችን የፍርድ ሂደት ማከናወን ሲጀምር በተጨባጭ መረጃ ላይ ተመስርቶ ቢሆን እንደዚህ አይነት ችግሮችን ለማስወገድ የበኩሉን አስተዋጽኦ ያደርጋል እና የሕግ የበላይነትም ለማስከበር የራሱን ሚና መወጣት አለበት።
ጠቅላይ አቃቢ ሕግ ክሳቸውን እንዲቋረጥ ጉዳያቸውን ለሚመለከቱ ፍርድ ቤቶች ማመልከቱን ያስታወቀበትን ቀደም ብለን የሰማነውን ውሳኔ አስመልክቶ በባህር ዳር፣ በደሴና በመቀሌ ከተሰጡ አስተያየቶች ያንዳቸውን ነው ያስቀደም ነው። በሁለተኛው አጋማሽ ክፍለ ጊዜ ሙሉ ዝግጅቱ ይቀርባል።
በእኛም አንጻር አሰራሩን አዳጋች ሊያደርገው የሚችልና ምናልባትም ቆም ብሎ ከአየር መንገድም ከሚመለከታቸው አካላት ከኢሚግሬሽንም ስራዎችን ማየት የሚያስፈልግበት ሂደት ላይ ያለን ይመስለናል። በተለይ ከዚህ በፊት ስለ ቻይና ነበር ሲወራ የነበረው። አሁን ግን አድማሱን እያሰፋ የተለያዩ ሀገራት ከፍተኛ የሆነ ቁጥር ያለው ታማሚ እያስመዘገቡ ነው ያሉት።
የኮሮና ቫይረስን አስመልክቶ የተቀናበረ ወይም በዛሬው ዕለት የተዘጋጀ ዝግጅት የተወሰደ ድምጽ ነው። የሰማችኋቸውም ዶክተር ኤባ አባተ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዲሬክተር ናቸው። ዘገባው በሁለተኛው በመጀመሪያው ክፍል ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ የካቲት 17 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናዎችን አነባለሁ።
የቴክኒክ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሱ ፓትሪክ ነው። እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
በቅድሚያ ርዕሰ ዜናዎች። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዕ ካርዲናል ሊቀ ጳጳስ ብርሃነ ኢየሱስና የመሯቸው መልእክተኞች ኤርትራ እንዳይገቡ መከልከላቸውን የቤተ ክርስቲያኗ ሴክሬታሪያት አረጋገጠ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ኒው ደልሂ ተገናኝተው ከተናገሩ በኋላ ሀገሮቻቸው በአንድ አብይ የንግድ ስምምነት ላይ እየሰሩ መሆናቸውን ገለጹ። የረጅም ጊዜ የግብፅ መሪ የነበሩት ሆስኒ ሙባረክ በ91 ዓመት ዕድሜያቸው አረፉ። አሁን ዝርዝር ዜና። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዕ ካርዲናል ሊቀ ጳጳስ ብርሃነ ኢየሱስና የመሯቸው መልእክተኞች ኤርትራ እንዳይገቡ መከልከላቸውን የቤተ ክርስቲያኗ ሴክሬታሪያት አረጋግጧል። ካርዲናሉና ቡድናቸው የኤርትራ ካቶሊካዊት ቤተ ክርስቲያን ባደረገችላቸው ጥሪ መሰረት ባለፈው ቅዳሜ ወደ ኤርትራ ተጉዘው እንደነበር፣ ነገር ግን የጸጥታ ኃይሎች አይሮፕላን ማረፊያ ላይ እንዳስቆሟቸው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ዛሬ ያወጣው መግለጫ አስታውቋል። የኤርትራ ካቶሊካዊት ቤተ ክርስቲያን ካርዲናሉንና ቡድናቸውን የጋበዘችው የኤርትራ ኪዳነ ምሕረት ቤተ ክርስቲያን የተመሰረተችበትን 50ኛ ዓመት ኢዮቤልዩ በዓል ላይ እንዲገኙ እንደነበር መግለጫው ገልጿል። ካርዲናሉና ቡድናቸው ከ16 ሰዓታት በላይ በአይሮፕላን ማረፊያው ውስጥ እንዲቆዩ ከተደረገ በኋላ በነገታው እሁድ ከሰዓት በኋላ ወደ አዲስ አበባ ለመመለስ ተገደዋል ይላል መግለጫው። ከዚህ ጋር በተያያዘ አሰና የተባለው የኤርትራ ተቃዋሚ ሳተላይት ቴሌቪዥን ብፁዕ ካርዲናል ብርሃነ ኢየሱስ የካቲት 16 2012 ዓ.ም በአዲስ አበባ ቀበና ካቶሊካዊት ኪዳነ ምሕረት ዓመታዊ ክብረ በዓል አረጋግጠን መጥተናል ብለዋል በሚል ያስተላለፈው መረጃ ፈጽሞ ከእውነት የራቀ ነው ብሏል መግለጫው። የአሰና ቴሌቪዥን ጣቢያ ያስተላለፈውን የተሳሳተ ዘገባ እንዲያስተካክልና ማስተባበያ እንዲሰጥ እናሳስባለን ይላል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ዛሬ ያወጣው መግለጫ። ባለፈው አምሯል ፓርቲው አመራሮቹና የማዕከላዊ ኮሚቴ አባላቱን እስከ ነገ እንደሚመርጥ የተገለጸ ሲሆን ፓርቲው ቅና ለማግኘት የሚያስፈልገው 4000 ፊርማና የፓርቲ ህገ ደንብ የማዘጋጀት ስራዎችን አጠናቅቃለሁ ብሏል። አዲስ ቸኮል
እና ከሌሎች የሶማሊያ ፖለቲካ ፓርቲዎች ጋር በመጣመር በምርጫ ለመወዳደር እየተዘጋጀ መሆኑን አስታወቀ።
No, today is the first time that this Sardar made its first congress here.
ሰርዳ ዛሬ የመጀመሪያ ጉባኤውን እያካሄደ ያለው በአገሪቱ ለምርጫ ከሚወዳደሩ ፓርቲዎች አንዱ ለመሆን ነው። በአገሪቱ ብዙ ተፎካካሪዎች ስላሉ ብቻ አይደለም ይሄንን የምናደርገው። ኮብነጋር አውሮፓ ውስጥ ያለን በጥምረት ለመስራት ተስማምተን ነበር። በምርጫውም የጋራ ፕሮግራም ለመቅረጽ እየሰራን ነው ብለዋል። ፓርቲው ዛሬ ስላካሄደው የመጀመሪያ ጉባኤ የፓርቲው አስተባባሪ ዶክተር ዘካሪያ አህመድ ለቪኦኤ ብለዋል።
መልካም ሂደት ነው። የፓርቲው ፕሮግራም እንግዲህ የሚቀጥሉት ሰዓታት ውስጥ ውይይት ይካሄድበታል። መጨረሻ ላይም እንግዲህ የፓርቲው ማዕከላዊ ኮሚቴ ይመረጣል፣ ኦዲት ኮሚሽን ይመረጣል፣ ስራ አስፈጻሚዎች ይመረጣል። ቁጥራቸውም እንግዲህ ጠቅላላ ጉባኤ ሲወስን ነው መግለጫ የምሰጠው ማለት ነው። እና በአጠቃላይ ፓርቲው እንግዲህ ትልቅ ለውጥ ለማምጣት ያሉትን ተቃዋሚ የፖለቲካ ድርጅቶች በክልሉ ያሉትን ሰብሰብ አድርጎ ለውጥ ለማውጣት ነው። ይህ ለውጥ ደግሞ ህብረተሰቡ በህገ መንግስቱ የሰፈረውን የዲሞክራሲ የሰብአዊና ዲሞክራሲ መብት እንዴ መጠቀም የሚችልበትን መልካም አስተዳደር ለመፍጠር ነው።
ፓርቲው እስከ ነገ በሚቆየው ጉባኤው ሊቀመንበሩን ምክትል ሊቀመንበሩንና የሥራ አስፈጻሚ ኮሚቴ አባላቱን እንደሚመርጥ በመርሃ ግብሩ የተገለጸ ሲሆን እንደ ክልል ፓርቲ ለመንቀሳቀስ ከምርጫ ቦርድ የሚጠበቅበትን ማሟላቱን የጉባኤው አስተባባሪ አቶ ጀማል ዑመር በተለይ ለቪኦኤ አስታውቀዋል። በፓርቲው የምስረታ ጉባኤ ላይ በክብር እንግድነት የተገኙት የኦብነግ ሊቀመንበር አድሚራል አብድራማን ሼክ መሃዲ ፓርቲያቸው ከሰርዳ ጋር በጥምረት ለመስራት መዘጋጀቱን ለጉባኤተኞች አስታውቀዋል።
We have arrived in Durban last night and our intention is to attend the Sardar Congress.
የሰርዳ ጉባኤ ለመሳተፍ ትላንት ማታ ነው ድሬዳዋ የመጣ ነው። ሰርዳናኛ በጥምረት ለመስራት ተስማምተናል። አላማችን የሁሉም የሶማሌ ፓርቲዎች ጥምረት ለመፍጠር ነው። መልእክታችን ግልጽ ነው። በዚች ሀገር ብዙ ችግር አልፈናል። አሁን የምንቻቻልበትና አብረን የምንሰራበት ወቅት ነው። ሁሉም ብሔር የየራሱ ፍላጎት አለው። የሌሎች መብት ባልተከበረበት ሁኔታ ያንዱ ተነጥሎ ሊከበርለት የሚችል መብት የለም። አሁን እኛ እያደረግን ያለነው ታማኒና ሁሉም የሚስማማበት ግልጽ ውይይት ማካሄድ ነው ብለዋል። የሰርዳ መስራች የሆኑት ዶክተር ዘካሪያ አህመድ በአጼ ኃይለ ሥላሴ ጊዜ ከሀገር ተሰደው የነበሩ ሲሆን እርሳቸው የሚመሩት ፓርቲ ሰርዳና በትጥቅ ትግል ተሳትፎ የሚታወቀው ኦብነግ በሀገሪቱ በዲሞክራሲያዊ መንገድ በጋራ ለመንቀሳቀስ ባለፈው ዓመት በጋራ ወደ ኢትዮጵያ መምጣታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። የጀርመን መንግስት ለአፍሪካ ቀንድ የአንበጣ መንጋ ወረርሽኝ ለመቆጣጠር የሚውል 3 ሚሊዮን ዩሮ ድጋፍ ማድረጉን አስታወቀ። ኬንያን እየጎበኙ ያሉት የጀርመን ፕሬዚደንት ፍራንክ ዋልተር ትላንት ከኬንያው ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው ስለ ሁለትዮሽ ግንኙነት መክረዋል። ገልሞ ዳዊት ዝርዝር ዘገባ አለው።
የጀርመኑ ፕሬዚደንት ፍራንክ ዋልተር ስተንሜየር ለ3 ቀናት ጉብኝት ኬንያ ናቸው። ባለፈው እሁድ ምሽት ናይሮቢ የገቡት ፕሬዚዳንት ዋልተር ትላንት ከኬንያው ፕሬዚዳንት ጋር ተገናኝተው በሁለትዮሽ ግንኙነት ላይ በኬንያ ብሔራዊ ቤተ መንግስት መክረዋል። ፕሬዚዳንት ዋልተር በዚህን ጊዜ አገራቸው ጀርመን በምስራቅ አፍሪካ ለተከሰተው አንበጣ መንጋ ወረርሽኝ ለመቆጣጠር የሚሆን 3 ሚሊዮን ዩሮ ድጋፍ እንደምታደርግ አስታውቀዋል።
ምስራቅ አፍሪካ ላይ በተለይ ኬንያ ውስጥና በአካባቢዋ እየታየ ያለውን የአንበጣ ወረርሽኝ ለመቆጣጠር የድርሻችንን እያበረከትን ነን። እያደረግን ካለው ድጋፍ በተጨማሪ በጀርመን የውጭ ጉዳይ ቢሮ አማካኝነት የ3 ሚሊዮን ዩሮ ወደ 105 ሚሊዮን ብር መሆኑ ነው እንደምንሰጥ ዛሬ አስታውቃለሁ። ይህም በዓለም የምግብና የእርሻ ድርጅት FAO በኩል የሚደርስ ይሆናል።
ፕሬዚደንት ዋልተር አክለው አገራቸው በጀርመን የልማት ተራድኦ ድርጅት GIZ በኩል ለበርካታ የአፍሪካ ሀገሮች የምታደርገውን ድጋፍ ትቀጥላለች ብለዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታም የጀርመን መንግስት የምስራቅ አፍሪካ አንበጣ መንጋ ወረርሽኝ ለመቆጣጠር እያደረገ ያለውን ድጋፍ አድንቀዋል። ኬንያታ መንግስታቸው በኬንያ የተከሰተውን ወረርሽኝ ለመከላከል አቅም አጥቶ የአንበጣ መንጋው በበርካታ የአገሪቱ አካባቢዎች ጉዳት ማድረሱንም አክለው ተናግረዋል። ፕሬዝዳንት ኬንያታ አገራቸው ኬንያ ከጀርመን ጋር ያላት የኢንቨስትመንት ግንኙነት ማሳደግ እንደምትፈልግ ገልጸው የጀርመን ኩባንያዎች በኬንያ በተለይ በኢንዱስትሪ መስክ እንዲሳተፉ መንግስታቸው ድጋፍ ያደርጋል ብለዋል። ኬንያን እየጎበኘ ያለው የፕሬዝዳንት ዋልተር ሉክ ለ3 ቀናት የሚቆይ ሲሆን ፕሬዝዳንት ዋልተርና ኬንያታ ዛሬ ከዋና ከተማዋ ናይሮቢ ሰሜናዊ አቅጣጫ በሚገኘው ኪያምቦ አስተዳደር አንድ የቴክኒክና ሙያ ኮሌጅ መርቀው አስከፍተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የህንድ ጠቅላይ ሚኒስትር ናረንዴራ ሞዲ ኒው ዴልሂ ተገናኝተው ከተናገሩ በኋላ ሀገሮቻቸው በአንድ አብይ የንግድ ስምምነት ላይ እየሰሩ መሆናቸውን ገልጸዋል። እስካሁን ባለው ጊዜ ግን አብይ ስምምነት ለመደረጉ የተገለጸ ነገር የለም። ቡድኖቻችን ተጨባጭ በሆነ የንግድ ስምምነት ትልቅ መሻሻል አሳይተዋል። ለሁለቱ ሀገሮች ትልቅ ጥቅም የሚያስገኝ ስምምነት ላይ እንደምንደርስ እተማመናለሁ ሲሉ ትራምፕ ዛሬ የህንድ ጉብኝታቸውን ሲያገባድዱ ተናግረዋል። ህንድ 3 ቢሊዮን ዶላር የሚያወጡ ሄሊኮፕተሮችንና ሌሎች ወታደራዊ ዕቃዎችን እንድትገዛ ስምምነት መፈረሟን ፕሬዚደንቱ አስታውቀዋል። ሁለቱ ሀገሮች በጸረ አሸባሪነት፣ በሳይበር ሴኩሪቲና በባህር ጉዳይ ጸጥታ ላይ ያላቸውን ትብብር እያሰፉ መሆናቸውንም ፕሬዚደንት ትራምፕ አስታውቀዋል። ሞዲን በበኩላቸው ተመሳሳይ ሙገሳ ሰምተዋል። ትራምፕ በሁለቱ ሀገሮች መካከል ያለውን የንግድ ግንኙነት ከፍ አድርገዋል ብለዋል። የሁለቱን ሀገሮች ግንኙነትንም በከፍተኛ ደረጃ ላይ አድርሰዋል በማለት አሞግሰዋል። የረጅም ጊዜ የግብፅ መሪ የነበሩት ሆስኒ ሙባረክ በ91 ዓመት ዕድሜያቸው አረፉ። ማረፋቸው ዛሬ የተገለጸው በሀገሪቱ የመንግሥት ቴሌቪዥን ነው። ሆስኒ ሙባረክ ከ9 ዓመታት በፊት በግብፅ በተካሄደው ህዝባዊ አመጽ ከስልጣን ከመወገዳቸው በፊት ሀገሪቱን ለ30 ዓመታት ለሚጠጋ ጊዜ ገዝተዋል። በግብፅ አየር ኃይል ውስጥ በማገልገል እድገቶች ሲያገኙ ከቆዩ በኋላ በሂደት አዛዥና ምክትል የመከላከያ ሚኒስትር ለመሆን በቁ። እንደ አውሮፓ አቆጣጠር በ1975 ዓ.ም የፕሬዚደንት አንዋር ሳዳት ምክትል ሆነው ተሾሙ። እንደ አውሮፓ አቆጣጠር በ1981 ዓ.ም አንዋር ሳዳት በእስላማዊ አማጽያን ሲገደሉ ሙባረክ ከጎናቸው ነበሩ። ከዚያም የሀገሪቱ ፕሬዚደንት ሆነው እንደ አውሮፓ አቆጣጠር በ1979 ዓ.ም ከእስራኤል ጋር የተፈረመውን የሰላም ውል በማክበር ታማኝ የምዕራብ ሀገሮች ወዳጅ ሆነው በስልጣን ለመቆየት ቻሉ። አብዛኞቹ የመካከለኛው ምስራቅ ሀገሮች ከእስራኤል ጋር የተደረገውን የሰላም ስምምነት አጥብቀው ይቃወሙ እንደነበር የሚታወቅ ነው። ሙባረክ ግብፅን ረግጠው በመግዛት ይታወሳሉ። የአስቸኳይ ጊዜ አገዛዝ በማወጅ የጸጥታ ኃይሎች በተቃዋሚዎች ላይ እርምጃ እንዲወስዱና መሰረታዊ ነጻነቶችን እንዲገድቡ ሙሉ ስልጣን ተሰጣቸው።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የሚጀምረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ የፌዴራል ጠቅላይ አቃቢ ሕግ በተለያዩ የወንጀል ድርጊቶች ክስ ቀርቦባቸው ከነበሩ ተጠርጣሪዎች መካከል የ63ቱን ተከሳሾች ክስ እንዲቋረጥ ጉዳያቸውን ለሚመለከቱ ፍርድ ቤቶች ማመልከቱን አስታወቀ። በከፍተኛ ወንጀሎች ተጠርጥረው የተከሰሱ ግለሰቦች ክስ ግን እንደማይቋረጥ ጨምሮ ገልጧል። ጠቅላይ አቃቢ ሕግ አያይዞም የሕግ የበላይነትን ለማረጋገጥ ይበልጥ ተጠናክረን በመስራት ላይ ነን ብሏል። መለስካቸው አመሃ ተከታትሎታል።
በፌዴራል ጠቅላይ አቃቤ ሕግ የኮሚኒኬሽንስ ዳይሬክተሬት ዳይሬክተር አቶ ዝናቡ ቱኑ እንዲሁም የድንበር ተሻጋሪና የተደራጁ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ አንድ ላይ ሆነው በሰጡት ጋዜጣዊ መግለጫ ክስ እንዲቋረጥላቸው አቃቤ ሕግ ለፍርድ ቤት ማመልከቻ ያስገባላቸው ተከሳሾች ቁጥር ዛሬ 63 እንደደረሰ አረጋግጠዋል። ሁለቱም የጠቅላይ አቃቤ ሕግ መስሪያ ቤት ባለሥልጣናት ቀደም ሲል ከጠቅላይ ሚኒስትር ጽህፈት ቤት ሲገለጽ እንደነበረው ይህ እርምጃ የተወሰደው በሀገሪቱ የዴሞክራሲ ምህዳሩን ለማስፋት አስተዋጽኦ ያደርጋል በሚል እምነት እንደሆነም አቶ ዝናቡ ቱኑ አስረድተዋል።
ከዚህ ቀደም በተለያዩ ወንጀል ድርጊቶች ተጠርጥሮ ያሉ ማስረጃም ምርመራም ተጣርተው ክስም የተመሰረተባቸው በተለያዩ ደረጃ የሚገኙ ትላንትና ጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ሲገልጹ እንደነበረው 60 ተጠርጣሪዎች ባለን ተጨማሪ መረጃ 63 ዛሬ 3 ነው ተጨምረው፣ ትላንትና የነበረው ቁጥር 60 ነው ትክክለኛው ሲገለጽ የነበረው፣ ዛሬ ደግሞ ተጨማሪ 3 ግለሰብ በመጨመር 63 ተጠርጣሪዎች ክሳቸው እንዲቋረጥ የተደረገበት ሁኔታ ነው ያለው።
አቶ ዝናቡ ተጠርጣሪዎቹ የተከሰሱባቸው ድርጊቶችንም ተንትነዋል።
እንዶም ለለውጥ የሚኖሩን ፋይዳ ከግምት ውስጥ በማስገባት ለህዝብና ለመንግስት ጥቅም ሲባልና አንዳንድ ጊዜም ደግሞ ተጠርጣሪዎቹ በወንጀል ውስጥ የሚኖራቸው ሚናና ክብደቶችን ግንዛቤ ውስጥ በማስገባት ክሳቸው እንዲቋረጥ ተደርጓል። ክሳቸው ከተቋረጠ መካከል በሙስና ወንጀል በተለይም ከመተግ ጋር በተያዘ ለተወሰኑ ከሰብአዊ መብት ጥሰት ጋር የተጠረጠሩ ነገር ግን የአመራርነት ሚና የሌላቸው የተወሰኑ አካላት ከሰኔ 15 ቀን 2011 ዓ.ም ተመረጠ ከፍተኛ አመራር ግድያ ጋር ተጠርጥሮ ጉዳዩ እየታየ ያለው ተወሰነ ከስዳማ በንሻንጉልና የሶማሌ ክልል ግጭት ጋር በተያዘ የተወሰኑት ክሳቸው እንዲቋረጥ ተደረገበት ሁኔታ ነው ያለው።
የክሱን መቋረጥ ይዘት በተመለከተ አቶ ፈቃዱ ጸጋ ተጨማሪ ማብራሪያ ሰጥተዋል። አቶ ፈቃዱ ደጋግመው እንዳሉት ከተከሳሾች መካከል ክሱ ቢቋረጥላቸው በሀገሪቱ ዴሞክራሲያዊ ምህዳሩን ለማስፋት ይረዳል በሚል ጥያቄ ለጠቅላይ ሚኒስትሩ እንደቀረበላቸው እሳቸውም ጠቅላይ አቃቤ ሕግ በሚያቀርበው መሰረት ይህ ተፈጻሚ ሊሆን እንደሚችል አቅጣጫ መስጠታቸውን አስታውሰዋል። ይህም እንዴት እንደተሰራ አቶ ፈቃዱ አስረድተዋል።
በዋነኝነት ዋናው የመጨረሻው ድርጊት ውስጥ ያሉ ሰዎች በዚህ ተጠቃሚ እንዳይሆኑ ተደርጓል። ለምሳሌ በራሱ አራት ወንጀሎች ናቸው ትኩረት የምንሰጥባቸው፤ ግድያ፣ ማንነትን መሰረት ያደረጉ ዘረፋዎች፣ አስገድዶ መድፈርና ማነሳሳት ወንጀሎች ናቸው። ዋንኛውን ተግባሩን ስራውን የሰሩ ሰዎች ላይ ተጠቃሚ መሆን እንደሌለባቸው፣ ነገር ግን የፖለቲካ ምህዳሩ ሊሰፋ የሚችል ከሆነ አሁንም መንግስት በተደጋጋሚ ጊዜ በሚያነሳው መሰረት በሆደ ሰፊነት፣ በይቅርባይነት፣ በመመቻቻል መታለፍ የሚችል ከሆነና ሀገሪን የሚጠቅም ከሆነ ክስ የሚነሳላቸው ሰዎች ስም ዝርዝር ለመንግስት ቀርቦ ውሳኔ አግኝቷል።
አቶ ፈቃዱ አክለውም የልየታውንና የክሱን መቋረጥ ሂደት አብራርተዋል።
በዚህ ሀገር ላይ የለውጥ ተከትሎ በተፈጸሙ ወንጀሎች ላይ እያንዳንዱን ወንጀል የፈጸመው ሰው እንክሰስ ብንል በጣም ቁጥሩ ብዙ ነው የሚሆነው። በዋነኝነት ለመለየት ይሞከር የነበረው ተሳትፏቸው ጎላ ጎላ ያለ ከፍ ከፍ ያሉ ሰዎችን ነው ለመለየት ይሞከር የነበረው። አሁንም ክስ ካቀረብንባቸው ሰዎች ተሳትፏቸው የማን ያነሰ የሚለውን ወደ መለየት ነው የተሄደውና የወንጀል ተሳትፏቸው አነስ ያሉ ሰዎች፣ የጤንነት ችግር ያለባቸው የተወሰኑ ሰዎች፣ ከሌሎች ጋር ያሉ ሰዎችን በመለየት ክስ እንዲቋረጥ ተወስኗል። ምናልባት ትናንትናም ዛሬም ዘገባ ላይ የመንግስት ከፍተኛ አመራሮችና የፖለቲካ መሪዎች በሚል ነበረ ሲገለጽ የነበረው፣ እሱ ስህተት ነው። በዚህ አይነት ደረጃ አይደለም።
ሁለቱ ባለስልጣናት ህግን የማስከበሩ ስራ በአሁኑ ወቅት ይበልጥ ተጠናክሮ እየሰራ እንደሆነም ለጋዜጠኞቹ ተናግረዋል። ይሁንና ጋዜጠኞቹ አያሌ ጥያቄዎች ሊያቀርቡ ፍላጎታቸውን ያሳዩ ቢሆንም ባለስልጣናቱ በዚያ መጠን ለመቀበል ፈቃደኛ አልነበሩም። ጠቅላይ አቃቤ ሕግ አመሻሹ ላይ በይፋዊ ድረ ገጹ ክሳቸው እንዲቋረጥላቸው ለፍርድ ቤት ጥያቄ ያቀረበላቸውን የ63ቱን ተከሳሾች ስም ዝርዝር አውጥቷል። ከእነዚህ መካከል የቀድሞ የብሔራዊ መረጃ ደህንነት ወይም ኢንሳ ዲሬክተር ሌተና ኮሎኔል ቢንያም ተወልደ፣ የሶማሌ ክልል የሴቶችና የሕፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ፣ አቶ ክርስቲያን ታደለ የአማራ ብሔራዊ ንቅናቄ የአመራር አባል፣ እንዲሁም አቶ ኤርሚያስ አመልጋ በባለ ሀብትነታቸው የሚታወቁ ይገኙበታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃል ለዘገባው አመሰግናለሁ። አድማጮች፣ ወደ አሳሳቢው የኮሮና ጉዳይ የሚወስድን የኮሮና ቫይረስ ጉዳይ የሚወስድን ዘገባዎች እንለፍ። በኢትዮጵያ የኮሮና ቫይረስ በሽታ ምልክት የታየባቸው 18 ተጠርጣሪዎች የላቦራቶሪ ምርመራ ተደርጎላቸው ከቫይረሱ ነጻ መሆናቸው መረጋገጡን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። በኢትዮጵያ ውስጥ በቫይረሱ መያዙ የተረጋገጠ ሰው እስካሁን ያለመኖሩንም ተቋሙ ጨምሮ ገልጧል። ሙክታር ጀማል ዝርዝሩን ይዟል።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ እንዳስታወቀው ከጥር 15 2012 ጀምሮ በቦሌ አውሮፕላን ማረፊያ በሰባቱ መግቢያዎች 191,707 በላይ የሚሆኑ መንገደኞች በሙቀት ልየታ ያለፉ ሲሆን ከነዚህም ውስጥ 4821 መንገደኞች በሽታውን ሪፖርት ካደረጉ ሀገራት የመጡ መሆናቸው ተገልጿል። በሁሉም ወደ ሀገር መግቢያ ጣቢያዎች 321,555 በሙቀት መለያ ቦታዎች የኢቦላና ኮሮና ቫይረስ ወይንም ኮቪድ-19 በማጣራት እንዲያልፉ መደረጉ ተነግሯል። ከሳምንት በፊት ክትትል ሲደረግባቸው የነበሩ ግን 14 ቀናት የሞላቸው 390 ሰዎች ክትትሉ መጠናቀቁም ተገልጿል። በአሁን ሰዓት 829 የሚሆኑ ሌሎች ደግሞ ባሉበት ቦታ ሆነው የጤና ክትትል እየተደረገላቸው ነው ብለዋል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ።
ነገር ግን አሁን በእኛም አንጻር አሰራሩን አዳጋች ሊያደርገው የሚችልና ምናልባትም ቆም ብሎ ከአየር መንገድም ከሚመለከታቸው አካላት ከኢሚግሬሽንም ስራዎችን ማየት የሚያስፈልግበት ሂደት ላይ ያለን ይመስለናል። በተለይ ከዚህ በፊት ስለ ቻይና ነበር ሲወራ የነበረው። አሁን ግን አድማሱን እያሰፋ የተለያዩ ሀገራት ከፍተኛ የሆነ ቁጥር ያለው ታማሚ እያስመዘገቡ ነው ያሉት። እንዲሁም አንድ መንገደኛ በቻይና ብቻም ሳይሆን የተለያየ ትራንዚት ተጠቅሞ ይገባል። ስለዚህ ያንን ፓስፖርቱን ብቻ በማየት ራሱ አንዳንዴ ሚስ ሊደረግ የሚችልበት ፖሲቢሊቲም አለ። ምክንያቱም ኤሌክትሮኒክ ቪዛ ያላቸው ሰዎች ማህተብም ስለሌላቸው፣ ስለዚህ በተለይ በትራንዚት ከቻይና በቀጥታ በማይመጡ ወይም ደግሞ በሽታው ከተከሰተባቸው ሀገራት በቀጥታ የማይመጡ ግን የተለያዩ መዳረሻ መንገዶችን ተጠቅመው የሚመጡት ላይ በተገቢው መንገድ ቅንጅታዊ አሰራር ባለው መንገድ ለመስራት ስራዎች ተጀምረዋል። ነገር ግን አሁን በምናውቃቸው በሽታው ከተከሰተባቸውና በተለይ ደግሞ ከቻይና ለሚመጡት ግን በጣም በጣም ስትሪንጀንት በሆነ ሲስተም ውስጥ የሚያልፉበት ሁኔታ ነው ያለው። እንደውም አሁን ምንድን ያደረግ ነው በቀጥታ የኢሚግሬሽን ሰራተኞች ምናልባት ከውጭ ስንመጣ የምናየው የመጨረሻው ፓስፖርታችንን አሳይተን ማህተብ ተመቶልን ምንገባባት ቦታ አለች። እዛ ላይ ሲደርስ ማንኛውም መንገደኛ መጀመሪያውኑ የጤና ምርመራ ማድረጉን የኢሚግሬሽኑ ባለሙያ ራሱ ይጠይቀዋል። ካርድ አለች። ያቺን ካርድ ያለያዘ ሰው እንዳያልፍ ተደርጎ በተቻለ መጠን አንድን ሲስተም ቢያልፍ ሁለተኛው እንዲይዘው፣ ሁለተኛው ቢያልፍ ሶስተኛው እንዲይዘው ተደርጎ ነው ዲዛይን የተደረገው። ነገር ግን የሚመጡ ጥቆማዎች በጣም አበረታችና ያለንን ስራንም ደግሞ ለመፈተሽና ለማረም ስለሚረዳን እንዲህ አይነት በተለይ በጎ የሆኑ ምልከታዎች ቢጠናከሩ ጥሩ ነው የሚል እምነት አለን።
በየጊዜው የበሽታው መረጃ እንደሚደርሰው የገለጸው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ካለፈው ሳምንት ጀምሮ 12 አዳዲስ ያልተረጋገጡ መረጃዎች ለኢንስቲትዩቱ የድንገተኛ ሕብረተሰብ ጤና አደጋዎች ምላሽ ማስተባበሪያ ማዕከል እንደደረሱ ገልጿል። ሁሉም ጥቆማዎች ላይ ማጣራት ተደርጎ የበሽታውን ምልክት አለማሳየታቸውን ማረጋገጡን ዶክተር ኤባ አባተ ተናግረዋል። የቫይረሱ ስርጭት ከተሰማበት ጥር 15 2012 ጀምሮ እስካሁን ድረስ በአጠቃላይ 72 መረጃዎች ለኢንስቲትዩቱ ድንገተኛ የህብረተሰብ ጤና አደጋዎች ምላሽ ማስተባበሪያ ማዕከል ደርሷል ብለዋል ዶክተር ኤባ። በሁሉም ጥቆማዎች ላይ ማጣራት መደረጉንና ከጥቆማዎቹ 18ቱ የበሽታው ምልክቶችን በማሳየታቸው እና የቻይና ጉዞ ታሪክ ስለነበራቸው በተለያዩ ጊዜያት በለይቶ ማቆያ ማዕከል እንዲቆዩ መደረጋቸውንም ገልጿል። ምልክቱ የታየባቸውም 14ቱ ሰዎች የላብራቶሪ ምርመራ ተደርጎላቸው ከቫይረሱ ነፃ መሆናቸው በመረጋገጡ ወደ ህብረተሰቡ እንዲቀላቀሉ መደረጉን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባታ አስታውቀዋል።
የተቋቋመ ግብረ ኃይል አለ ለዚህ ለኮቪድ-19 የዋናውም ታስክ ፎርስ ቴክኒካል ታስክ ፎርሱ እዛ ውስጥ ውጭ ጉዳይ ሚኒስትር በራሱ ኃላፊዎች ይወከላል። ስለዚህ በየሳምንቱ በመናደርገው ውይይት ላይ አንደኛው አጀንዳ እንዴት እንደሆኑ ተማሪዎቹ በምን አይነት አግባብ ኤምባሲው እንደሚከታተል መረጃዎች እንግዲህ ከነሱ ያገኘን ነው። አሁን ባለን መረጃ አብዛኛው ሀገራት እንግዲህ ቻይና ላይ በተለይ ያለውም ሁኔታ የቁጥጥሩን ሁኔታ እየጨመረ ሲመጣ አዳዲስ የሚጠቁ ቁጥርም በተለይ ቻይና ውስጥ እየቀነሰ ነው የመጣው እና ሌሎች ደግሞ በቻይና መንግስት እዛ ላሉ ተማሪዎቹ መሆኑ ሌሎች ግለሰቦች የሚሰጠውን ድጋፍ በማየት ሀገራት አሁን ኢቫኩዌት የማድረግ ፕሮሰሳቸውን ቆም ብለው እያዩት ነው ያሉት። አንዳንዱ ደግሞ በጣም በፈጠነ መንገድ የገቡት ደግሞ አስቸጋሪ ችግር ውስጥም እንደገቡ ያው ሁላችንም እናቅ ይመስለኛል።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከክልሎች የድንገተኛ የህብረተሰብ ጤና አደጋዎች ምላሽ ሰጪ ማዕከል አስተባባሪዎች ጋር በቅርበት እየሰራ መሆኑን ያስታወቁት ዶክተር ኤባ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል በሲዲሲ አፍሪካ ድጋፍ ባለሙያዎቹ በድንበር ቅኝትና ኬዝ ማኔጅመንት ላይ ስልጠና እንደተሰጣቸው ገልጸዋል። እስካሁን ድረስ ኢትዮጵያ ውስጥ በቫይረሱ መያዙ የተረጋገጠ ሰው አለመኖሩን የገለጸው የህብረተሰብ ጤና ኢንስቲትዩት ህብረተሰቡ ይህንን አውቆ ሳይዘናጋ የበለጠ ጥንቃቄ እንዲያደርግም አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው አመሰግናለሁ። አድማጮች፣ አሁንም ከዚሁ ከኮሮና ጉዳይ ጋር ነው ኮሮና ቫይረስ ጉዳይ ጋር ነው የምንቆየው። በቻይና ውሃን ከተማ የሚገኙ ተማሪዎች ባለፈው ሳምንት በመንግስት የተመደበው የ200 ዶላር ገንዘብ ድጋፍ አልደረሰንም ሲሉ ቅሬታ አቀረቡ። የደንገረመው ተማሪዎቹንና በቻይና ቾንቺን ከተማ በሚገኘው የኢትዮጵያ ጄኔራል ቆንስላ ጽህፈት ቤት ባለስልጣን አነጋግራ ተከታዩን አሰናድታለች።
ባለፈው ሳምንት በቻይና የኢትዮጵያ ኤምባሲ ባደረገው ጥያቄ መሰረት የኢትዮጵያ መንግስት በውሃን ከተማ ለሚገኙ 300 ለሚሆኑ ኢትዮጵያውያን ተማሪዎች $200 የገንዘብ ድጋፍ ለሁለት ወራት ያክል እንዲሰጣቸው የፈቀደ መሆኑ ቢገለጥም ስማቸው እንዲጠቀስ ያልፈለጉ በቻይና ውቻንግ ዩኒቨርሲቲ የሚማሩ ተማሪዎች ግን ገንዘቡ እስካሁን ድረስ እንዳልደረሳቸው ገልጸው ቅሬታ አቀርበዋል።
ማንንም የተቀበለ የለም። ግሩፕ ላይ እየጠየቅን ያለነው ባለኝ መረጃ ለማንም ተማሪ የደረሰ የለም።
ሌላኛው ማንነቱ እንዲጠቀስ ያልፈለገ ተማሪም ተመሳሳይ ቅሬታ ያቀርባል።
አሁን አንዳንድ የዋጋ ንረቶች አሉ፣ ቃም እንገዛበት እንደዛ ብሎ ታስቦም ነው ገንዘቡም ይሄ ድጋፍ እናረግላቸዋለን ምናምን ያሉን። የተባለው ገንዘብ ደግሞ እስካሁን በእጃችን አልገባም፣ ነገ ዛሬ ይሉናል፣ በየቀኑ ይቀጥሩናል፣ ግን አልደረሰንም ገንዘቡ።
በዚህ ጉዳይ ላይ ምላሽ እንዲሰጡን በቾንቺን ከተማ በሚገኘው የኢትዮጵያ ጀነራል ቆንስላ ጽህፈት ቤት ተጠባባቂ ቆንስል ጀነራል የሆኑትን አቶ አንተነ ታሪኩን አነጋግረናል።
ገንዘቡን በተመለከተ ያለው ሁኔታ ምንድን ነው? እያንዳንዱ ተማሪ ፎርም እንዲሞላ ተደርጓል። የሚተላለፍበትን የባንክ አካውንት ስም ዝርዝሩን፣ ሞባይል ቁጥሩ፣ ይሄ ሁሉ ተጠናቋል። ይሄ ሁሉ ከተጠናቀቀ በኋላ ባለፈው አርብ ለእያንዳንዱ ተማሪ በባንክ አካውንቱ እንዲገባ ተደርጓል። ከተማሪዎች ጋር ካገኙት ፊድባክ ምንድን ነው? ገንዘቡ በእጃችን አልገባም የሚል ነው። ምን ጉዳይ ቤጂንግ የሚገኙ የእኛ ኤምባሲ አባላት ባልደረቦችን ጠይቄ ይህን በተመለከተ ባንክ ድረስ ሄደው ገንዘቡ አልደረሰም በሚል አነጋግሯቸው በነበረበት ሁኔታ ከባንኩ የተሰጠው ምላሽ ምንድን ነው? የስታፍ ሾርቴጅ ስላለ ሁሉ ገንዘብ በአጭር ጊዜ ውስጥ ፕሮሰስ ማድረግ አልቻለም እና ቬሪሱን ይደርሳችኋል፣ በአጭር ጊዜ ውስጥ ይደርሳል፣ ምንም የሚያሳስብ ነገር የለም የሚል መልስ ተሰጥቷል። ይህንን ለተማሪዎቹ ማህበር አባላት ነግሬያቸዋለሁ።
ከዚሁ ጋር በተያያዘ በቻይና ውሃን የሚገኙ አንዳንድ ኮሌጆች በኮሮና ቫይረስ ለተጠረጠሩ ህሙማን ለይቶ ማቆያነት እንዲያገለግሉ ቅድመ ዝግጅት እየተጠናቀቀ መሆኑን ጠቅሰን ላቀረብንላቸው ጥያቄ አቶ አንተነህ እስካሁን ድረስ ኢትዮጵያን ካሉበት ዩኒቨርሲቲ አንዱ ብቻ የተመረጠ መሆኑን ጠቅሰው ተከታዩ ምላሽ ሰጥተዋል።
ይሄ ጥቆማ ለእኛም ደርሶናል፣ በግል ተማሪዎችም ደርሶናል። ተማሪዎችም እንደዚሁ ለማህበራቸው አሳውቀው በማህበራቸው በኩል ይህን ጉዳይ ደርሶን ተከታትለነዋል። ጉዳዩን እዛ ለሚገኘው የውጭ ጉዳይ ቢሮ አቅርበን ወዲያውኑ በቂ ማብራሪያ ሰጥተው ነው። እዛ ከሚገኘው የውጭ ጉዳይ ቢሮ የተሰጠ ምላሽ ምንድን ነው? አንደኛ የቻይና መንግስት በተለያዩ የአገሪቱ የሕክምና ጣቢያዎችና ሆቴሎች እና ዩኒቨርሲቲዎች ላይ የኳራንቲን ስራዎችን ይሰራል። በተለይ በሆስፒታሎች ያው የህክምና የሚሰጥባቸው ቦታዎች ናቸው። ሆቴሎች እና ዩኒቨርሲቲዎች ግን ማገገሚያ ቦታዎች ናቸው። በዚህም መሰረት 10 ዩኒቨርሲቲዎች ተመርጠው ለማገገሚያነት እንዲውሉ የተደረገበት ሁኔታ አለ። እዚህ ውስጥ አሁን ውሃን ፖሊቴክኒክ ዩኒቨርሲቲ አንዱ ነው። እዛ ፖሊቴክኒክ ዩኒቨርሲቲ ውስጥ 3 ኢትዮጵያውያን ተማሪዎች ነው ያሉ። ሁለተኛ እዛ ዩኒቨርሲቲ ውስጥ ለማገገሚያነት የተመረጠው ቦታ ተማሪዎች የሚኖሩበት ቦታ አይደለም። ተማሪዎች ከሚኖሩበት በጣም የተለየና ምንም ኮንታክት በሌለው ቦታ ተመርጦ ነው። እዛ የሚገቡት ሰዎች በሽተኞች ሳይሆኑ ከህክምና ዲስቻርጅ ሲደረጉ ማለት ድነው የወጡ እንደ ማገገሚያ ነው። ይሄ ነው ያለው። ይሄ ቦታ ዴዚግኔትድ ተደርጎ ለዛ የሚያስፈልገው ፋሲሊቲ እየተሟላ ነው ያለው እንጂ እስካሁን እዛ የገባ ጋሚ ሰው የለም። ለወደፊት መንግስት ሲወስን እና አስፈላጊ ሆኖ ሲገኝ አገጋሚ ናቸው የሚባሉ ለጊዜው የሚቀመጡበት ቦታ ነው ተብሎ ነው ዴዚግኔት የተደረገው እንጂ ማንም ሰው እስካሁን እዛ ውስጥ እንዲገባ አልተደረገም።
በተጠቀሰው ዩኒቨርሲቲ ውስጥ በተማሪዎቹ ማደሪያ ቤትና በማገገሚያው መካከል የ400 ሜትር ርቀት መኖሩንና የተለየ ከለላ እንዳለው ተረድተናል። ካን የበሽታ መከላከል ተቋም ሲዲሲ አንድ የኮሮና ህመምተኛ ከሌላ ሰው 6 ጫማ ወይም ወደ 2 ሜትር ገደማ ርቀት ላይ መሆን እንዳለበት አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ገረመው እናመሰግናለሁ ለዘገባዋ። ከኮሮና ቫይረስ ጉዳይ አሁን ደግሞ ወደ ግብጽ የሚወስደን ዜና ልውሰዳችሁ። የቀድሞ የግብጽ ፕሬዚዳንት ሆስኒ ሙባረክ አረፉ። ለረዥም ዘመን የመካከለኛው ምስራቅ የመረጋጋት ተምሳሌት ተደርገው ይታዩ የነበረ ቢሆንም ከስልጣናቸው የተወገዱት ግን በህዝባዊ አመፅ ተገፍቶ መሆኑም ይታወሳል። ሙባረክ ዛሬ ማክሰኞ ያረፉት በ91 ዓመታቸው መሆኑም ታውቋል። ከካይሮ የአሜሪካ ድምጿ ኤሊዛቤት አሮት አንዳንዶች ዘመናዊ ፈርዖን ብለው የሚጠሯቸውን የሙባረክን ህይወት መለስ ብላ ትቃኛለች። ቆንጅታ የታቀርበዋለች።
መንበረ ስልጣኑን ወደ 30 ዓመታት ያህል የሙጥኝ ብለው የኖሩት ሆስኒ ሙባረክ እንደ ዘመናቸው የአረብ ሀገሮች መሪዎች ሁሉ አገሪቱን የግል ርስታቸው አድርገዋት ነበር። ለጓደኞቻቸውና ለቤተሰባቸው አባላት የመንግስት ስልጣን ቦታዎች ሲሰጡ፣ በኋላም ወንዱን ልጃቸውን ወራሴ መንግስታቸው ሊያደርጉ ሲያዘጋጁም ነበር። ይህ ታዲያ እንደ አውሮፓውያን አቆጣጠር በ2011 ዓ.ም ካይሮን ለ18 ቀናት ያንቀጠቀጣትን የታህሪር አደባባዩን ህዝባዊ አመጽ ተቋቁሞ ሊዘልቅ አልቻለም። የሆዝኒ ሙባረክ ምክትል የነበሩት ኦማር ሱሌማን
In these difficult circumstances that Egypt is going through, President Mubarak...
ግብጽ አስቸጋሪ በሆነ ሁኔታ ያለፈች ባለችበት በዚህ ወቅት ፕሬዝዳንት ሙባረክ ከስልጣናቸው ሊለቁ ወስነዋል።
እናም በዚህ ዜና በአመጽ ወጥሮ በያዛቸው ተቃዋሚ ዘንድ የድል አድራጊነት ደስታ ሆነ። ያ በሆነ በወራት ጊዜ ውስጥ ሆስኒ ሙባረክ በተቃዋሚዎች ላይ በተፈጸሙ ግድያዎች ተከሰው የፍርድ ሂደታቸውን በታጠረ መቀመጫ ውስጥ ሆነው ሲከታተሉ ይታዩ ጀመር። የእድሜ ልክ እስራት ቅጣት ተፈረደባቸው። ለአብዛኞቹ ግብጻውያን እንደ ፕሬዝዳንት የሚያውቋቸው ብቸኛው መሪ የነበሩት ሙባረክ የፖለቲካ ታሪካቸው በዚህ መልክ ይፈጸማል ተብሎ አይታሰብም ነበር። ለነገሩ ሙባረክ ስራዬ ብለው ጥረውበትም አልነበረም የስልጣን መንበሩ ላይ የወጡት። እንደ አውሮፓውያን አቆጣጠር በ1981 ዓመተ ምህረት የወቅቱም ፕሬዝዳንት አንዋር ሳዳትን ጽንፈኛ እስልምና አክራሪዎች ገደሏቸው። አንዱ ሳዳት የተገደሉበት ምክንያት ከእስራኤል ጋር የሰላም ስምምነት ማድረጋቸው ነበር። ያኔው ምክትላቸው ሙባረክ አብረዋቸው ነበሩ። የሳዳት ገዳዮች ሙባረክ መሪነቱን እንዲይዙ አደረጉ። በአውሮፓውያን 1973 ዓ ም በተካሄደው የአረቦችና የእስራኤል ጦርነት ወቅት ሙባረክ የግብፅ አየር ኃይል አዛዥነት ደረጃ ደርሰው ነበርና ከእስራኤል ጋር ሳዳት በቋጠሩት የሰላም ስምምነት የሚገፉበት አልመሰለም ነበር። ይሁን እንጂ ከዩናይትድ ስቴትስ ግዙፍ የገንዘብ ማበረታቻ ተችሯቸው የሰላም ውሉን አክብረው ዘለቁ። ያን እያደረጉም በጎኑ ግብፅ ከእስራኤል ጋር በመስማማቷ ከተከፉባት የአረብ ሀገሮች ጋር ግንኙነታቸውን አሻሻሉ። የአገር ውስጥ ሰላምን ለማስከበር ደግሞ አስቸኳይ ጊዜ ተብሎ አስቸኳይነቱ ለበርካታ ዓመታት የዘለቀ ሕግ ደነገጉ። የግራ ዘመሙ የታጋሙ ፓርቲ መሪ የነበሩት ሁሴን ራዛክ ሂደቱን እንዲህ ሲሉ ያስታውሳሉ።
ለሆስኒ ሙባረክ ግንባር ቀደም ዓላማቸው ጸጥታና መረጋጋትን ማስፈን ነበር።
ይሁን እንጂ ያ መረጋጋት ዋጋ ማስከፈሉ አልቀረም። ለመብት ከበሬታ የቆሙ ድርጅቶችና ተቃዋሚዎች በሰፊው ሰዎች ላይ የማሰቃየት ድርጊት በመፈጸም ይከሷቸው ነበር። በመጣኔ ሀብቱ ዘርፍ ደግሞ ሙባረክ የለውጥ እርምጃ ወስዳለው ብለው ቃል ቢገቡም የህዝቡ ድህነትና ስራ አጥነት ስር እየሰደደ ሄደ። ጽንፈኛ እስልምና አቀንቃኝ ኃይሎች ግብጻውያንና የውጭ ሀገር ጎብኚዎችን ሲገሉ ሙባረክ አሳደው እርምጃ ይወስዱ ነበር። ያን ሲያደርጉ ግን ጽንፈኛ ያልሆኑትን እስላማውያንም ወደ ጥግ በመግፋታቸው እስላማውያን በህዝቡ ዘንድ ያላቸው ድጋፍ ይበልጡን ሊጠናከር ቻለ። የፖለቲካ ተንታኙ ሂሻም ቃሲም እንደሚያስረዱት ሙባረክ ከሁሉም በላይ የራእይ ድሃ ነበሩ።
We're not talking only about somebody who was really the chargé d'affaires of our country.
ለሰላሳ ዓመታት የሀገሪቱ ጉዳይ ፈጻሚ ሆነው በተግባር ግን ምንም አለመፈየዳቸውን ብቻ አይደለም፣ በቃ ለቀን ተረኛ ቦታውን አስረክቦ እንደሚወጣ የማታ ተረኛ ቁጠሯቸው። ትተውት ያለፉት ታሪካቸው ይሄው ነው። በዚያው መጠን ደግሞ እጅግ በጣም በሙስና የዘቀጡም ነበሩ።
አንዳንዶች እንደሚናገሩት የመጨረሻቸው የሆነው ልጃቸውን ጋማልን መንበረ ስልጣኑን ሊያወርሱት ማጨታቸው ነው። በካይሮ የአሜሪካን ዩኒቨርሲቲው ተንታኝ ሰይድ ሳዲክ መሪነቱን ለልጃቸው ሊያወርሱ ማዘጋጀት ሲጀምሩ ያኔ አገዛዛቸው የነበረው ድጋፍ ይንኮታኮት ጀመር ሲሉ አስታውሰዋል። ህዝባዊ አመጹን የመሩባቸውም በፖሊሲዎቻቸው የተጎዱ የመካከለኛ ገቢ መደብ አባላት እንደነበሩ ተንታኙ ያክላሉ። ይሁን እንጂ ሙባረክ በፍርድ ቤት የክስ ሂደታቸውም ወቅት ጭምር ከጎናቸው የቆሙ ደጋፊዎችም ነበሯቸው። ሙባረክ ራሳቸውን የህዝብ አባት አድርገው ነበር የሚመለከቱት። ያን ገጽታም በስልጣን ላይ በቆዩባቸው የመጨረሻዎቹ ቀናትም ጭምር ሊጠቀሙበት ሞክረዋል። ዳሩ ግን ያ አትንኩኝ ባይነታቸው ታህሪር አደባባይ ላይ የሰፈረው ተቃዋሚ ቀድሞ ነበር እንጂ ለሀገር መስራት በሚል ቁጣ ፍንክች እንዳይል ከማድረግ በስተቀር የጠቀማቸው ነገር የለም።
ቆንጅትን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ36 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ የሆነው ቅንብር ታዲያ ቀደም ብለን በዕለቱ አቢይ ርዕስ የጠቀስ ነው። በዛሬው ዕለት ከእስር እንዲለቀቁ የአቃቤ ሕግ መጠየቂያ ያቀረበባቸውን ሰዎች ጉዳይ ይመለከታል። በባህር ዳር፣ መቀሌና ደሴ መካከል እንመላለሳለን። የፖለቲካ ምህዳሩን ለማስፋት በሚል የሚወሰዱ እርምጃዎች የሕግ የበላይነትን ከማረጋገጥ ጋር ሚዛኑን ጠብቀው መሄድ እንዳለባቸው የአሜሪካ ድምፅ ያነጋገራቸው ምሁራን ይናገራሉ። አንዳንዶች የሕግ የበላይነትን አያስከብርም፣ እርምጃም አይወስድም በማለት የሚተቹት፣ ከዚህ በተቃራኒ የቆሙት ደግሞ እርምጃው በዛ፣ አምባገነን ሆነ እስከ ማለት የሚወቅሱት የጠቅላይ ሚኒስትር አብይ መንግስት ለ63 ታሳሪዎች ምህረት አድርገዋል ይለናል። ይህ በራሱ ግን የተለያዩ አስተያየቶችን ማስከተል ሆነ የታየው። ዛሬ የአሜሪካ ድምፅ ያነጋገራቸው ምሁራንም ምህረት የማድረጉን የመንግስት እርምጃ በተለያዩ ሚዛኖች ማየት መርጠዋል። ወደ ባህር ዳር እንሂድና አስቴር ምስጋናው ካነጋገረቻቸው እንጀምር።
ዛሬ ጠቅላይ አቃቢ ህግ የህዝቡን ሰላምና ደህንነት ለማስጠበቅና የህግን ተጠያቂነት ለማረጋገጥ በከባድ የሙስና ወንጀሎችና በሰብአዊ መብት ጥሰት የተጠረጠሩ የ63 ዜጎች ክስ መቋረጡን በመግለጫው አስታውቋል። ተቋሙ ባወጣው ዝርዝር መሰረት የአማራ ብሔራዊ ንቅናቄ አብንና የሚቴክ ከፍተኛ አመራሮች እንዲሁም ሌሎች ይገኙበታል። ይህ የመንግስት ውሳኔ እንዴት ይታያል በማለት በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ምሁራንን አነጋግረናል። የመጀመሪያው አስተያየት ሰጪ አቶ ቻላቸው ታረቀኝ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። መንግስት የወሰደው እርምጃ ለዲሞክራሲ ስርዓት ግንባታ ጅማሮው ጥሩ ነው ይላሉ።
ብዙ ጊዜ ኢትዮጵያ ፖለቲካ በቀል በመበቃቀል ላይ የተመሰረተ ነው። የበቀል ፖለቲካ ደግሞ አገርን አያሳድግም፣ አገርን ይጎዳል። ከዚህ አንጻር ስታዩ የበቀል ምዕራፍን በመዝጋት ኢትዮጵያን ወደ ዲሞክራሲ ለመውሰድ ምናልባት ጥሩ ጅምር ሊሆን ይችላል። በሌላ በኩል ግን ይህ ሲባል ደግሞ ወንጀል የሰራ ሰው ደግሞ ሁልጊዜ ነጻ መሆን አለበት ማለት አይደለም። ወንጀለኛ ሆኖ በፍርድ ቤት የተረጋገጠበት ሰው አግባብ የሆነ ቅጣት ማግኘት አለበት። በዚህ በኩል ጠቅላይ አቃቤ ሕግ ይዘናገር ብዬ አላስብም። ለፖለቲካ ምህዳሩ ግን ዞሮ ዞሮ ካሁን ቀደም ከነበረው የኢትዮጵያ ፖለቲካ አንጻር ስናየው ሰዎች በፖለቲካ አቋማቸው በሀሳብ ልዩነታቸው የሚታሰሩበት የሚገረፉበት ሁኔታ ነው የነበረው እንጂ ወንጀለኛ ሆኖ ተረጋግጦባቸው አልነበረም። ከዚህ አንጻር ሰዎች ሀሳባቸውን በነጻ እንዲያራምዱ የሚገፋፋና የዲሞክራሲ ምህዳሩን ለማስፋት ምናልባት ጅምር ሊሆን ይችላል። ጥሩ ነው ብዬ ነው ማየው።
ሌላው አስተያየት ሰጪ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህርና የሶስተኛ ዲግሪ ተማሪ አቶ በእውቀት ድረስ ናቸው። ውሳኔው ጥሩ ቢሆንም የህግ የበላይነት ግን ሊታሰብበት ይገባል ነው ያሉት።
የእነዚህ ግለሰቦች ክስ መቋረጥ ትልቅ አንድምታ ወይም ጥሩ ነው ብዬ አስባለሁ። ምህረቱ ወይም የእነዚህ ግለሰቦች ክስ መቋረጥ አንድምታ አለው ሲባል አንደኛ ወንጀል የሰሩ ወይም የፖለቲካ አመራር ውስጥ ሲሳተፉ የነበሩ ሰዎች ወንጀል ሰርተው ከሆነና እጅ ከፍንጅ ከተያዘ ወይም ወንጀለኝነታቸው ተረጋገጠ ይሄ ማለት ግን የህግ የበላይነት ለድርድር ይቅረብ ማለት አይደለም። እንደሚታወቀው አንድ ሀገር ጸንታ የምትቆመው የህግ የበላይነት ሲከበር ብቻ ነው። ስለዚህ ሁሉም ሰው በህግ ፊት እኩል ነው። ህግ ስናስፈጽም መንግስት ይህን በሚያደርግበት ወቅት በተለይ በፖለቲካ ውስጥ የሚንቀሳቀሱ ግለሰቦችን ባላቸው የፖለቲካ አስተሳሰብ ምክንያት በደንብ በአግባቡ ሳያጣራ በህግ ጥላ ስር መዋሉ ላይ ከፍተኛ ጥንቃቄ ማድረግ አለበት ብዬ አስባለሁ እንጂ የህግ የበላይነት ጉዳይ ለድርድር የሚቀርብ ነገር አለም።
አቶ ቻላቸው እንደሚሉት ለእነዚህ ተጠርጣሪዎች ምህረት በማድረግ በሀገሪቱ ውስጥ ያለውን የፖለቲካ ውጥረት ሊፈታ አይችልም ነው ያሉት።
ለኢትዮጵያ ፖለቲካ ምን አይነት አስተዋጽኦ ሊያበረክት ይችላል የሚለው ጥሩ ጥያቄ ነው። ናብን ወይም የአማራ ብሔራዊ ንቅናቄ ለአማራ ህዝብ ጥቅም ቆሜያለሁ የሚል ድርጅት ነው። ክርስቲያን ደግሞ የዚህ አመራር ነው። መፈታቱ ጥሩ ነው፣ እኔም ደስ ይለኛል። በመፈታቱ ወደፊት ለክልሉ ህዝብ የተሻለ ፖለቲካ ትግል፣ ለክልሉ ህዝብ ጥቅም መጠበቅ የተሻለ አስተዋጽኦ ሊያበረክት ይችላል። በዛ አንጻር ስታዩ መፈታቱ እሰየው ነው፣ ጥሩ ነው። ነገር ግን እዚህ ጋር መሰመር ያለበት ጉዳይ ምንድን ነው? በአማራ ክልል ፖለቲካ ላይ ግን ወሳኝ የሆነ ለውጥ
የክርስቲያን መፈታት በአማራ ክልል ህዝብ ወይም በክልሉ ፖለቲካ ላይ ወሳኝ የሆነ እንድምታ ይኖረዋል ብዬ ግን አላስብም። ለምን? ጥሩ ጥያቄ ነው። የአማራ ክልል ፖለቲካ የሚዘውሩ ነገሮች የግለሰቦች መታሰር፣ የግለሰቦች መፈታት አይደሉ። የአማራ ክልል ፖለቲካ የሚዘውር የህዝቡንም ቀልብ የሚገዙ የፖለቲካ ሁነቶች ምንድን ናቸው ከተባለ፣ አንደኛ የማንነት ጥያቄዎች አሉ። የወልቃይት፣ የራያ፣ የደራማራ፣ የመተከል የማንነት ጥያቄዎች አሉ። ከማንነት ጥያቄ ባሻገር የወሰን ጥያቄዎችም አሉ። ስለዚህ የአማራ ክልልን ህዝብ ቀልብ የሚገዙ የፖለቲካ ሁነቶች የነ ክርስቲያን መፈታት ጥሩ ሆኖና ወደፊትም ለክልሉ ህዝብ ጥቅም መጠበቅ የተሻለ የፖለቲካ ትግል ያደርጋል ብዬ ብጠብቅም፣ በወሳኝነት ግን የአማራ ክልልን የፖለቲካ ሁነት የሚቀይር ምናልባት በዶክተር አብይ የሚመራው የለውጥ መንግስት ጊዜ ወስዶ በሰከነ መልኩ ነገሮችን በሰላማዊ መልኩ ይፈታል ብሎ ስለሚጠብቅ ህዝቡ እየቻለው ስለሆነ ነው እንጂ በወሳኝነት የፖለቲካ ሁነቱን የሚቀይሩት እነዚህ ናቸው።
አቶ በእውቀት በበኩላቸው የተደረገው ምህረት የሀገሪቱን የፖለቲካ ውጥረት በከፊልም ቢሆን ይፈታል ሲሉ አስተያየታቸውን ሰጥተዋል።
የእነዚህ ግለሰቦች መፈታት ለተወሰኑ የፖለቲካል ፓርቲዎች አውንታዊ ትርጉም ሊኖረው ይችላል። ነገር ግን በአጠቃላይ ምን ማለት ይቻላል? መንግስት ህግና ደንብ አስከብራለሁ ብሎ በሚንቀሳቀስበት ወቅት ሁሉንም ዜጎች በእኩል አይን በማየት በሁሉም የሀገሪቱ አካባቢዎች የሚንቀሳቀሱ ፖለቲካል ፓርቲዎች ካሉ የሀገሪቱን ህግና ደንብ አክብረው እንዲንቀሳቀሱ ማድረግ አለበት የሚል አስተያየት ነው ያለኝ።
ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የፖለቲካ ምህዳሩን ለማስፋትና ዘላቂ ሰላምን ለማምጣት ሲባል የመንግስት ከፍተኛ አመራሮችና የፖለቲካ መሪዎች ጉዳያቸው በህግ አግባብ ታይቶ ክሳቸው እንዲቋረጥ ፍንጭ ሰጥተው እንደነበር ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። አድማጮች፣ አሁን ደግሞ ወደ መቀሌ እንሂድ። ሙልጌታ አጽብሀ ወደ መቀሌ ዩኒቨርሲቲ ጎራ ብሎ በርዕሱ ላይ አንዳንድ ምሁራን አነጋግሯል።
የፌዴራል አቃቢ ህግ ዛሬ በምህረት ክሳቸው እንዲቋረጥ ከእስር እንደሚፈቱ ስማቸው ከተዘረዘረ 63 ተጠርጣሪዎች መካከል የትግራይ ተወላጆች ይገኙባቸዋል። በጉዳዩ ላይ አስተያየት የሰጡ ረዳት ፕሮፌሰር የማነ ካሳም በመቀለ ዩኒቨርሲቲ የህግ መምህር ናቸው። እስረኞቹ መፈታት ለታሳሪዎችና ቤተሰቦቻቸው መልካም ነው ብለዋል። በጉዳዩ ላይ መንግስት ግልጽ የሆነ መረጃ ለህዝብ አላቀረበም ብለዋል።
መፈታት ጥሩ ነው። የታሰረ ሰው ሲፈታ ማለት ነው ቀላል ነገር አይደለም። በተለይ ለተፈቱ ሰዎች ቤተሰቦቻቸው እንኳን ደስ አላቸው ለማለት እፈልጋለሁ። ከዛ ቀጥሎ አሁን ካለው ፖለቲካ ሁኔታ በሀገሪቱ ማለት ነው ስናየው ያው መሰረታዊ የሆነ ለውጥ ያመጣል ብዬ አላስብም። መፈታታቸው በእነሱ በአጠቃላይ ቤተሰብ ብሎም እስከ ህብረተሰብ ሊደርስ የሚችል እና በጎ ነገር እንዳለ ዘንግቸው ሳይሆን አሁን የተፈቱት ስናይ ባለፈው የብልጽግና ፓርቲ ሊቀመንበሩን በመሩት ስብሰባ የትግራይ ተወላጅ የብልጽግና ፓርቲ አባላት በሚል ማለት ነው ያስተላለፉት መልእክት ስናይ በዶክተር አብርሃም በላይ የቀረበውን ከዚህ ከእስረኞች ጋር የያዘ ጥያቄ ሲቀርብ እንግዲህ ህዝቡን ለማረጋጋት ሲባል መሰረታዊ የሆነ የህግ ጥሰት እስካላስከተለ ድረስ ከፍተኛ ሙስና ወንጀል የፈጸሙትን ካልሆነ ለፍርድ የተቀረቡትን ካልሆነ ሌሎቹን ህዝቡን እንዲረጋጋ በሚያስችል መልኩ ስለሚፈቱበት ሁኔታ ጠቅላይ አቃቢ ህጉ አሳይመንት እንዲወስድ የሚል አቅጣጫ ሰጥተዋል። ስለዚህ መሰረታዊ ለውጥ በፖለቲካው ባለንበት ሁኔታ አያመጣም ያልኩበት ምክንያት እስሩ የተፈታው አገራዊ አንድምታ እንዲኖረው ሳይሆን ከብልጽግና ፓርቲ ፖለቲካው ትርፍ አንጻር የተደረገ ስለሆነ አፒዝመንት የፓርቲው አፒዝመንት ፖሊሲ ነው። እንግዲህ ጠቅላይ ሚኒስትሩ እንደ መንግስት ወክለውም አይደለም ይህንን መግለጫ የሰጡት፣ የብልጽግና ፓርቲ ስብሰባ ወይም መግለጫ አባላት ስብሰባ በተደረገው መድረክ ነው እና ይህም መሰረታዊ የሆነ የሲስተም ስለዚህ ህዝቡ ብዙ ጥያቄዎች አሉት። የሰላም የህገ መንግስት መፈናቀል፣ የኢኮኖሚው መቀዛቀዝ፣ ብዙ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጥያቄዎች፣ አጠቃላይ ሀገሪቱ ሁሉ እና የሚመለከቱ ጥያቄዎች ባሉበት ለአንድ ፓርቲ በፓርቲው ስም በፓርቲ ስብሰባ መድረክ ላይ በተሰጠው አቅጣጫ ሰዎቹ መፈታታቸው እንደ ሰው ደስ የሚል ሆነው መሰረታዊ የሆኑ ፖለቲካዊ ጥያቄዎች የሚመልስ አይደለም። ምክንያቱም ወንጀል መዋጋት፣ መመርመር፣ መክሰስ እና ማሰር የመንግስት ግዴታ ነው። የቀን ተቀን ስራውም ነው መሆን ያለበት። ስለዚህ አንድ ሰው ወንጀል ፈጽሞ የምታስረው ወይም የምትፈታው ከፖለቲካዊ ትርፍ ከሆነ ይሄ ልክ የሙስናም የሌሎች ወንጀሎች ኖርማል ግዴታ ሳይሆኑ በፖለቲካ የቁማር ጨዋታ የመጫወቻ ካርድ አድርገን እነዚህ ወንጀሎችን እንደመጠቀም ስለሚመስለኝ ነው።
በስልክ አስተያየታቸው የሰጡ የዩኒቨርሲቲው የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ረዳት ፕሮፌሰር የማነ ዘርአይ ደግሞ እንዲህ ብለዋል።
ዜናውን እንደሰማው በሁለት ይሁት፣ አንደኛ በበጎ ነው። በግለሰቦቹ እንደምናውቀው ያው የራሳቸው ስብዕና ያላቸው ቤተሰብ ያላቸው የራሳቸው ስራ የነበራቸው ስለሆኑ ተፈቶ ምህረት ተደረገላቸው ሲባል ያው ጥሩ ነው። ምህረት
ጥሩ ነው፣ መስራት ጥሩ ነው። ስለዚህ እንኳን ለዚህ አበቃቸው የሚል ነው አንደኛው። በሁለተኛ ግን መግለጫ ሲሰጡ ባለስልጣኑ ፖለቲካ ምህዳሩ ሲባል ነው ያሉት። የህግ እስረኞች ሆነው ግን የፖለቲካ ምህዳሩ ሲባል ተፈቶ እንዲፈቱ ተወስኗል ነው ያሉትና የህግ እስረኞች ከሆኑ ህግ ፕሮሰስ ነው መስራት ያለባቸው። የህግ ፕሮሰስ ይሄዳል። የምህረት አዋጆች አሉ እንደምናውቀው። ለተባለው ግን ለፖለቲካ ምህዳሩ ተብሎ ነው። ስለዚህ እነዚህ ሰዎች የፖለቲካ እስረኞች ነበሩ ማለት ነው አንደኛው። ሁለተኛው አሁንም የተወሰደው እርምጃ ለፖለቲካ አላማ ከሆነ ለበጎ ነው ወይስ የፖለቲካ አጀንዳ ለመፍጠር ወይም የሆነ አካልን ለመጠቀም ወይም በድል ነው ወይ ብለህ ታስብና ይሄ ነገር አንሰርቴን ያደርጋል። ስለዚህ ይሄ ጉዳይ የፖለቲካ አላማ መጠቀሚያ እንዳይሆን ደግሞ ሁለተኛ ስጋት ውስጥ ነው የገባሁት ማለት ነው።
በቀጣይ በዚህ ጉዳይ ግልጽ የሆነ መረጃ ለህዝብ ይፋ መደረግ አለበት ሲሉ የህግ ምሁሩ ተናግሯል።
ግልጽ የሆነ አቅጣጫዎች ለምንድን ነው የተፈቱት የሚለው እንደ መንግስት እንደ ፓርቲ ሳይሆን እንደ ብልጽግና ፓርቲ ሳይሆን እንደ መንግስት፣ ምክንያት መንግስት ነው ያሰረው፣ ፓርቲ አይደለም የሚያስረው የሚፈታው። እና እንደ መንግስት አቅጣጫው ያልታሰሩት፣ የታሰሩት፣ የተፈቱት፣ ያልተፈቱት በግልጽ መቀመጥ መቻል አለበት። ከዛም አልፎ መፈታቱ የተቀሩትም ሰፋ ብሎ ዝም ብሎ ለፖለቲካው ትርፍ ብቻ ሳይሆን ሀገራዊ መስማማት መግባባትን በሚያመጣ አሁን ያሉ ፖለቲካዊ ሽኩቻዎችን በሚያስወግድ መልኩ በቅንነት የተሞላ ቢሆን ምናልባት ከዛ ቀጥለን ማውራትም የተሻለ ቦታ ሰጥቶ ለመገሰጽም ለመደገፍም የሚመች ይሆናል።
የፖለቲካል ሳይንስ ምሁሩ ረዳት ፕሮፌሰር የማነ ዘርአይ በበኩላቸው በቀጣይ እስረኞች በምህረት መፍታት ለፖለቲካ ፍጆታ መዋል የለበትም ብለዋል።
በመንግስት በኩል በህግ ተይዞ የነበረ የህግ ጉዳይ በህግ ፕሮሰስ ነው ማለቅ ያለበት። ሁሉም ጉዳይ ላይ የፖለቲካ ኢንተረስት እየገባ ኢንተርቪው የሚያደርገውን አስቸጋሪ ነው። ስለዚህ የፖለቲካ ኢንተርቬንሽኖቹ በሁሉም ጉዳይ ላይ መግባታቸው ያሰጋሃል፣ ፍሉድ ያደርገዋል ሲስተሙ። በህዝብ በኩል ደግሞ ለግለሰቦች ያለን በጎ አስተሳሰብ ጦርነት እንዳለ ሆኖ ግን ደግሞ ለሌላ ፖለቲካ አላማ እንዳይሆን ጥንቃቄ ያስፈልገዋል።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች፣ አሁን ደግሞ ወደ ደሴ እናቀናና መስፍን አራጌ በተመሳሳይ ርዕሰ ጉዳይ ያነጋገራቸው የሰጡትን አስተያየት እንከታተል።
የፌዴራሉ ጠቅላይ አቃቢ ህግ የድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ ለተለያዩ መገናኛ ብዙሃን በሰጡት መግለጫ ክሳቸው ከተቋረጠ ውስጥ ከሜቴክ ምዝበራ፣ ከቤንሻንጉል ጉሙዝ ክልልና ከሲዳማ ግጭት እንዲሁም ከሰኔ 15 የከፍተኛ የመንግስት ባለስልጣናት ግድያ ጋር ግንኙነት አላቸው ተብለው እየተጠረጠሩ ናቸው። በክሱ መቋረጥ ዙሪያ አስተያየታቸውን የሰጡ ምሁራንና የተፎካካሪ ፖለቲካ ፓርቲ አባላት እንደሚሉት ውሳኔው በበጎ መልኩ የሚታይ ነው። በደቡብ አፍሪካዊ ዩኒቨርሲቲ ኦፍ ዘ ዌስተርን ኬፕ በታሪክ ትምህርት ሶስተኛ ድግሪያቸውን ሰርተው ያጠናቀቁት ምስጋናው ታደሰ ከነባሩ የእርስ በርስ መጠላለፍ በመውጣት የተሻለ አገራዊ ገጽታ እንድንላበስ የሚያደርግ ውሳኔ ነው ብለውታል።
ወደኋላም መለስ ብለን የሀገራችንን የፖለቲካ ምህዳር ታሪክ ስንመለከተው እርስ በርስ መጎሻሸም የበዛበት፣ አንዱ ሌላውን በጠላትነት የሚመለከትበት የሚፈርጅበት፣ እስርና ግድያ የበዛበት ሆኖ እናገኘዋለን። በደርግ ዘመንም በቀይ ሽብር የሆነውን ነገር ታሪክ የሚያወሳው ነው። ባለፉት 27 ዓመታትም የነበረው በግፍ የማሰር ያለ ህግና ያለ ፍርድ የመግደል በእስር ቤትም ሰዎችን የማሰቃየት ሁኔታዎች ናቸው የተመለከት ናቸው። እና እነዚህ ጉዳዮችም ናቸው ህዝብም ሆ ብሎ ተነስቶ መንግስታት እንዲገለባበጡ ወይ ደግሞ እንዲቀያየሩ ካደረጓቸው ነገሮች አንዱና ዋናው ይህ የእስርና የግድያ የግፍ አያያዝ እንደሆነ እንመለከታለን። እንግዲህ ከዚህ አንጻር ዛሬ የተሰማው ዜና ከታሪካችን አንጻር በሁለት መልኩ ልንመለከተው እንችላለን። ጠቀሜታውን ማለት ነው። አንደኛ በህዝብ መዳረከት እንዲኖር ያደርጋል። በመንግስት በኩል ደግሞ እንዲህ አይነት ነገሮችን በማርገብ እና የፖለቲካ ምህዳሩን በማስፋት በህዝቡ ዘንድ አመኔታን የማገኘት ተቀባይነትን የማገኘት የተወሰነ ተጽዕኖ ይኖረዋል።
ደቡብ አፍሪካን የዛሬው ከፍታ ላይ ያደረሳት ይቅርታ ነው ሲሉ ይገልጻሉ። እንደሳቸው ደቡብ አፍሪካ ውስጥ የፖለቲካ ምህዳሩ የሰፋው የሚያጠፋ ባለመኖሩ ሳይሆን ለይቅርታ የተዘጋጀ አመራርና ህዝብ በመፈጠሩ ነው።
የደቡብ አፍሪካው በጣም ለዓለም ምሳሌ የሚሆን ድርጊት ነው የተደረገው። ለበርካታ ዓመታት አፓርታይድ ገናኝ የሆኑ ወንጀሎች ተፈጽመዋል። የፈጸሙትም ሰዎች በህይወት አሉ። ማንዴላ ወደ ስልጣን ሲመጡ እነዚህን ሰዎች በማሰርና እነዚህን ሰዎች ይቅር በማለት መካከል ያለውን ነገር ነው ሚዛን ላይ ያስቀመጡት። ስለዚህ በህዝባቸውም ዘንድ ያሰረጹት ነገር ምንድን ነው? ይህንን ነገር በይቅርታ መሻገር ነው ያለብን። አሁን በእስርና በግድያ በቅጣት ይህን ብናልፈው ሌላ ቁርሻ ያስከትላል። ስለዚህ ለዘላቂ ሰላም ለሀገር መረጋጋትና አንድነት ይባል በዳዮቹ በተለ ተበዳዮች ፊት እየቀረቡ ይቅርታን ይጠይቁ፣ ህዝቡም ደግሞ ይቅርታቸውን ተቀብሎ በዚህ መልኩ ነገሩ እንዲቋጭ ነው የተደረገው እና አሁን ፈጣን በሆነ ሁኔታ ደቡብ አፍሪካ በዲሞክራሲ ሲስተም ውስጥ እንደተገባ ያደረገ ሁሉም ተከባብሮ በሰላም እንዲኖር ያደረገ ጠላትና ወዳጅ ሳይሆን ሳይጎሻሸም አብሮ እንዲኖር ያደረገ ነው።
በኦልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህሩ ተስፋ የተሾመ ይህን ይላሉ።
ባለፉት 2 ዓመታት ኢትዮጵያ እንደ ሀገር ለውጡን ከተቀበለችበት ጊዜ ጀምሮ የተለያዩ እንከኖች አጋጥመዋታል። ከነዚህም ውስጥ የመጀመሪያው በሜቴክ ውስጥ የተፈጸሙ የሙስና ወንጀሎች ሲሆኑ፣ የሁለተኛው ደግሞ ከፍተኛ የመንግስት አመራሮች ላይ በሰኔ 15 ቀን የተፈጸመው ግድያ ነው። እንደዚሁም የሲዳማም የክልልነት ጥያቄም እንደ ትልቅ መሰናክሎች ሆነው የሀገሪቱ ሉዓላዊነትና የመንግስትን አቅም የተፈታተኑ ጉዳዮች ነበሩ። ያው ዛሬ ከሰዓት በኋላ እንደሰማ ነው የፌዴራል ጠቅላይ አቃቤ ሕግ በሰጠው መግለጫ በዚህ ወንጀል የተጠረጠሩና ሌሎችንም ሰዎች ክስ ማቋረጡን ይፋ አድርጓል። ይህ እነዚህ ሰዎች መለቀቅ አዎንታዊ ፋይዳ አለው። የፖለቲካ ምህዳሩን ለማስፋት እጅግ በጣም ጠቀሜታ ይኖረዋል። ያ ማለት የተለያዩ የፖለቲካ አስተሳሰቦች አሉ። ስለዚህ እነዚህ የተለያዩ የፖለቲካ አስተሳሰቦች ለሀገር ግንባታ ስለሚጠቅሙ ማለት ነው። ሁለተኛው እነዚህ ክሳቸው የተቋረጠ የተሰጣቸውን እድል በመጠቀም በድለነዋል ብሎ የሚያስቡትን ህዝብ እንዲክሱ እድል የሚሰጥ ይሆናል። ለሀገር አንድነትም ይጠቅማል። በተለይ ልዩነቶችን በውይይት ለመፍታት ለሀገር ግንባታም የራሱን አስተዋጽኦ ያደርጋል ብዬ አስባለሁ።
የደሴ ከተማ ኢዜማ ሊቀመንበር አይነቱ ኃይሉ በበኩላቸው መንግስት የወሰደውን እርምጃ አድንቀዋል።
ቀደም ሲልም ለነጻነት ሲታገሉ የነበሩ በርካታ የፖለቲካ እስረኞች በተለይ በአሁኑ ለውጥ የተፈቱ መሆናቸው ይታወቃል። ይህ ራሱ በሀገራችን የተጀመረው የዲሞክራሲ ግንባታ ዘላቂ እንዲሆን ያደርገዋል። በመሰረቱ ወደ ምርጫ ለመቅረብ በሀገራችን ውስጥ ሰላምና መረጋጋት መፍጠር ያስፈልጋል። በተለይ ኢዜማ ዋናው አላማችን በዚህ ሀገር ላይ የምንንቀሳቀሰ የፖለቲካ ፓርቲዎች በዋናነት አንደኛው በሀገራችን ውስጥ ሰላምና መረጋጋትን መፍጠር ነው። ሁለተኛ የዜጎችን የፖለቲካ ሰብአዊና ኢኮኖሚያዊ መብቶች እንዲከበሩ ማድረግ ነው። ከዚህ አኳያ መንግስት እየሰራ ያለው ለውጡን ለማስኬድ በትክክል ዜጎች ተጠቃሚ እንዲሆኑ ለማድረግ ከፍተኛ ስራ እየሰራ መሆኑን አመላካች አለ። ይህም አመላካች ደግሞ በተጠናከረ ሁኔታ እንዲሄድ አስተያየትን እሰጣለሁ።
ብዙዎቹ በክሱ መቋረጥና በታሳሪዎች መለቀቅ በጎ እይታ ቢኖራቸውም ስጋታቸውንም ገልጸዋል። አክራሪ የፖለቲካ ኃይሎች የመንግስት የምህረትን እርምጃ በተዛባ መልኩ በመተርጎም የብጥብጥ ተግባር ላይ እንዳይሰማሩ ሲሉ
ከነዚህ ሰዎች መለቀቅ ጋር ተያይዞ አንዳንድ ሰዎች ተመሳሳይ አይነት ጥፋት ብንፈጽምም ክሳችን ይቋረጥልናል ብለው እንዲያስቡ ሊያደርግ ይችላል። ስለዚህ እንደዚህ አይነት ስጋቶችን ለማስወገድ ደግሞ ገና ከጅምሩ መንግስት እንደዚህ አይነት ሰዎችን የፍርድ ሂደት ማከናወን ሲጀምር በተጨባጭ መረጃ ላይ ተመስርቶ ቢሆን እንደዚህ አይነት ችግሮችን ለማስወገድ የበኩሉን አስተዋጽኦ ያደርጋል እና የህግ የበላይነትም ለማስከበር የራሱን ሚና መወጣት አለበት።
ምንም አይነት ፖለቲካዊና ማህበራዊ ውሳኔ ህዝብ የኔ ነው ብሎ ሲቀበልና ሲተገብረው ለተግባራዊነቱም ደግሞ ሲተባበር ነው ዘላቂ የሚሆነው። እንደዚህ ባሉ አጋጣሚዎች ህዝብም ስለ ሰላሙ ሲል፣ ስለ ሀገሩ እድገትና ብልጽግና ሲል፣ ከሌሎች ጋር አብሮ ስለመኖር ሲል እንደዚህ አይነት ጽንፈኛ ቡድኖችን የማጋለጥና ከግጆ የማውጣት ኃላፊነት ይጠበቅበታል። እንዲህ አይነት ነገሮችን በመንግስት ፖሊሲና በህግ አስፈጻሚው ብቻ ጫፉ ላይ ማድረስ አይቻልም።
በሀገሪቱ ውስጥ የምንንቀሳቀስ የፖለቲካ ፓርቲዎች በቅድሚያ በተለይ በዚህ ሀገራችን ሰላምና ማረጋጋት በተመለከተ ከመንግስት ጎን ሆነን ይህንን እንቅስቃሴ ማገዝና መርዳት አለብን።
በተለያዩ የወንጀል ድርጊቶች ከተጠረጠሩ 3605 ሰዎች ውስጥ እስካሁን በቁጥጥር ስር የዋሉት 1682 መሆናቸውን ፋና ብሮድካስቲንግ ኮርፖሬት የዳይሬክተሩን መግለጫ ዋቢ አድርጎ ዘግቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ለዚህ ምሽት የመጨረሻ ወዳደረግነው ሳምንታዊ ቅንብር ነው የምናልፈው። ሐኪሞን ይጠይቁ የኮሮና ቫይረስ ስርጭትና የደቀነው ፈተና። በኮሮና ቫይረስ እና ሌሎች ተላላፊ በሽታዎች ዙሪያ ለሚቀርቡ ጥያቄዎች በተደጋጋሚ በፕሮግራማችን በመቅረብ ምላሽ የሚሰጡን ፕሮፌሰር ዳዊድ ሰይድ ሲራጅ በዩናይት ስቴትሱ የማዲሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተዛመዱ በሽታዎች ልዩ ክሊኒክ ዲሬክተርም ናቸው። በኢትዮጵያ ላለፉት ጥቂት ሳምንታት ሙያዊ አገልግሎት ሰጥተው ወዲህ ወደ ዩናይት ስቴትስ እንደተመለሱ በስልክ አግኝቻቸዋለሁ። በቫይረሱ ወረርሽኝ የዓለም አቀፍ ገጽታ ነው የምንጀምረው። በብዙ 10 ሺዎች በምርመራ የተረጋገጡ ለቫይረሱ የተጋለጡ ህሙማን ካሉበትና የቫይረሱ መነሻ ከሆነችው ቻይና ውጪ በከፍተኛ ፍጥነት እየተዛመተ ያለው ወረርሽኝ ዓለም አቀፍ ወረርሽኝ ለመሆን ተቃርቧል። ከፍተኛ ቁጥር ያለው ሰው ለቫይረሱ መጋለጡ የተረጋገጠባት ኮሪያ የፍጥነት መዛመቱን ለመግታት ትንቅንቅ ይዛለች። ለቫይረሱ የተጋለጡ ሰዎች ቁጥር በአንድ ቀን አዳር ከ229 ወደ 283 ያሻቀበበት ጣሊያን ቱስካንና ሲሲሊ ግዛቶች አዳዲስ ለቫይረሱ የተጋለጡ ሰዎች መታወቁና ጣሊያን ብቻ ሳይሆን በጣሊያንና የሸንገን አካባቢ ወይም ክልል ውስጥ ያለ ተጨማሪ ቪዛ እንደ ልብ በሚዘዋወሩባቸው ሀገሮች መላ አውሮፓ በፍጥነት እንዳይዛመት ስጋት ደቅኗል። የዓለሙ አክሲዮን ገበያ ዎል ስትሪት በዚሁ በኮሮና ቫይረስ ዛቢያ በዓለም ዙሪያ በፍጥነት መዛመት ላይ በአንዲት ዕለት ብቻ ባለፉት 2 ዓመታት ታይቶ በማይታወቅ ደረጃ ከፍተኛ ማሽቆልቆል አስመዝግቧል። በኢራን የኮሮና ቫይረስን መዛመት ለመከላከል የተቋቋመው ቡድን የሚመሩት ምክትል የጤና ሚኒስትሯ ኢራን ሂሪርቺ ለቫይረሱ መጋለጣቸው ተዘግቧል። ፕሮፌሰር ዳውድ የዚህ ዓለም የዚህ ገጽታ ምንድን ነው በሚል በሰፊው አነጋግሬያቸዋለሁ። በአጭሩ የሚሰጡትን አስታውቀን የኢትዮጵያን ጉዳይ በሌላ ፕሮግራም እንመለከታለን።
አመሰግናለሁ አሉላ። መቼስ ሁሉ ጊዜ እንደዚህ አይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየአመቱ የሚመጣው ኢንፍሉዌንዛ የምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለነው ቁጥር በጣም 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 ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ በአጠቃላይ የዓለም ህዝብ ለዚህ ህመም የተጋለጠ በመሆኑ ምክንያቱ ካሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናቀው ሁል ጊዜ ፍራቻው የሚጠበቅ ነው፣ አስፈላጊም ነው። ምክንያቱ ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠችን ነው የሚለው ነገር አነጋጋሪ ሆኗል። ብዙ ጊዜ ሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው። እስከ 80,000 የሚደርሰው ኮንፈርምድ ኬዝ ነው የተባለ ያለው ከዚህ
የተረጋገጠ
ማለት ነው። አዎ፣ በምርመራ የተረጋገጠ ነገር። ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የዓለም የሕክምና ማህበር WHO እንደ መመሪያ አድርገው የሚወስደው ምንድን ነው? ምልክቱን ያሟሉ ሰዎች በሙሉ ተጠርጣሪ የሚባሉት ናቸው እነዚህ እንዲተቃለሉ ነው። እንደዛ ብናደርገው ኖሮ ይሄ ቁጥር የት ይደርስ ነበር የሚለው ነገር ያነጋግራል። ስለሆነ እሱ ትልቅ ነገር ነው። ከዛ ውስጥ ደግሞ 2500 ያህል ሲሞቱ ከ10,000 የሚገመቱት የከፍተኛ ክሪቲካል ኬር የምንለው ህክምና ፈላጊዎች ነበሩ። ይህ ነው ይህንን ህመም ለየት እያደረገው ያለው። አሁን የዓለም የጤና ድርጅት ተወካዮች ቻይና ደርሰው ተመልሰዋል። በዶክተር ብሩስ አይልዋርድ የሚመራው ኮሚቴ ዋን ሳይቀር ደርሶ ጎብኝቶ ተመልሷል። የቻይናን መከላከል እንቅስቃሴ በደንብ አድንቀውት ነው የተመለሱት። ምክንያቱም ምንድን ነው ያለው በከፍተኛ የሀገሪቷ የፖለቲካ ባለስልጣኖችና የህብረተሰቡ ክፍሎች የሚመራ በጣም በሌላ ሀገር ሊደረግ ይችላል ወይ እስከሚባል ድረስ የሚያክል ከተማዎችን ከ15 ሚሊዮን ህዝብ በላይ ሙሉ ለሙሉ ከማንኛውም የኢኮኖሚ የእንቅስቃሴ የህይወት እንቅስቃሴ ያቋረጠ ሎክዳውን ያሉት አድርጋ ነው ይሄ ሁሉ እየተካሄደ ያለው እና እየተላለፈ ያለው። እያንዳንዱ አገር መጠየቅ ያለበት ይህን ጥያቄ ነው። የትኛው አገር ነው ይህን ያህል መስራት የሚችለው የሚለው ነገር በጣም በጣም አጠያያቂ ነው እና ይህንን ስታይ አስፈሪ ያደርገዋል ማለት ነው በአጠቃላይ።
መልካም ዶክተር ዳውድ አሁን ከገለጹት የመጨረሻ ነጥብ እንነሳና በቀጥታ ወደ ኢትዮጵያ ሁኔታ ምናልባትም አድማጮቻችን ወደሚያሳስበው እንውሰድ። እንዲህ ያለ የተደራጀ የጤና ቁጥጥር ወይም የጤና እንክብካቤ ባለበት ከፍተኛ አቅም በገንዘብም ሆነ የቴክኒክ አቅም ባለበት አገር እንዲህም የሚያሳስብና ከተሞችን እንዲዘጉ እስከሚያደርግ እርምጃ የሚወሰድበት ቫይረሱ ከተከሰተ በኋላ የሚመጣ ጣጣ የፈጠረውን ሁኔታ ነው የሚያሳየው። እና እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር በቀጥታም በተዘዋዋሪም የሚመጡት እድል ከፍ ባለበት፣ በእርግጥ ዛሬ በተሰጠ መግለጫ ሕብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩም ገልጠዋል። ክፍተቱ አድማጮች፣ ይሄ ጥያቄ በሰፊው የምንመለከተው ነው። በነገውና በሰሞኑ እንመለስበታለን። ኢትዮጵያን ጉዳይ አስመልክቶ ስርጭታችን እዚህ ላይ ያበቃ። ትግርኛ ይቀጥላል። ነገ እንገናኝ። Thank you.